ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
አዘሮ ሰብስቦ ይመታልና እኛ ተረካቢ ነው። ከዛ በኋላ ከኛ ላይ የላ ፋብሪካ ተረካቢ ያለው እንሰጣለን። ከፋብሪካ ማለት ነው። ከፋብሪካ ወደ ፋብሪካ ይሄዳልና ተመልሶ ወደ ስራ ይያናል።
የበርካታ ዓለም አቀፍ ተቋማት መቀመጫ በሆነችው አዲስ አበባ አሳሳቢ ችግር ሆኖ የቆየውን የከተማ ቆሻሻ ችግር ለማቃለል የሚደረጉ ጥረቶችን በሚቃኙ መሰናዶ ሙሉ ጉዳዩ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። የዛሬ ቅንብሩን የሚከውንልን ደግሞ ኤልያስ አስማረ ነው። አብራችሁ እንድታመሹ አስቀድመን እንጋብዛለን። አሁን ወደ ቀዳሚው መሰናዶ እንሻገር። የመጀመሪያው መሰናዶ አመታዊውን የዩናይትድ ስቴትስ የምስጋና ቀን በዓል አከባበር የሚያስቀኝ ቅንብር ነው። ይቅርታ፣ ለበርካታ 10 አመታት በዓሉን አብረው ሲያከብሩ የኖሩ ቤተሰቦችና ከኋለኛው ትውልድ የሆኑት እንዲሁ በተመሳሳይ ተቀብለው የራሳቸው ያደረጉትን በዓል የሚያከብሩበትን መንገድ አሉላ ከበደ በመቀጠል ያስቃኘናል።
ከ40 አመታት በላይ በዩናይትድ ስቴትስ የኖሩት አቶ አጥላባቸው አክሊሉ እለቱ ለኔ የሰው ልጅ ሰው የመሆንን ታላቅ ዋጋ መልስ ብሎ የሚያጤንበትና ለበረከቶቹ በህይወታችን ለሆነው ሁሉ ፈጣሪን የሚያመሰግንበት ነው ይላሉ።
ናመስገን የሚለው ቃል ለሰውም የሚሆን ሰውና መሰግናለን መልካም ያደረገልን ሰው አንድ ጥሩ ነገር ሲደረግ ለዛ ምስጋና አቀርባለን። ነገር ግን እግዚአብሔር ተመስገን ነው። ተመስገን የሚለው የመንፈሳዊ እጅ ያለበትና ለክብር ጊዜ ሳስበው በእኔ ደረጃ ማለት ነው መቼም የገባኝ ነገር ነው። ታንክስጊቪንግ ቀን የተመስገን ቀን ከስም ይቃል ሁል ጊዜ ለእግዚአብሔር የሚሰጥ የሚጠቀሙበት ቃል ስለሆነ የተመስገን ቀን ብዬ ነው የማየው። አሜሪካን ታንክስጊቪንግ ዴይ
በዩናይትድ ስቴትስ ከሚከበሩ በዓላት በሙሉ አብልጠው የሚወዱት መሆኑን የተናገሩት አቶ አጥላባቸው ቁጥሩ የበዛ ዘመድ አዝማድ አንድ ላይ ተሰባስቦ የሚያከብረው ትልቅ በዓል ሊሆን የበቃበትን ጅማሬ ግን ዛሬ በሕይወት የሌሉ ወላጅናታቸውን ዋናዋ ምክንያትና ለቤተሰባቸው ልማድ ጠንሳሽም ያደርጋሉ።
እናታችን አባታችንም እዚህ ሁለት ለስር አመት ነበሩ። በዛም ጊዜ ይህ በዓል ሲከበር ተለይ እናቴ ትልቅ ስሜት ስለነበረ እዚህ በዓል ምንድን ነው ቤተሰቦችና ወዳጆች ተሰባስበው ህይወታቸው ውስጥ ያለውን ደግሞ ዋጋውን አውቀው ተገንዝበው ብዙ ጊዜ ሩጫ የሚደረግበት ጊዜ ስለሆነ ጊዜ ወስደው ለእግዚአብሔር ምስጋና የሚያቀርቡ ለዚህ ብቻ የተመደበ ቀን በዚህ ሁኔታ ብቻ የሚከበር በዓል መሆኑን አስረዳን እና ይህ በትናሳችን በጣም ነካ እና የስጦታ መለዋወጥ እንደዚህ ነገር ይሄ ሁሉ እንደሌለ በዚህ በዓል ላይ ዋናው ዓላማው ይሄ ብቻ መሆኑን እዚህ ምክንያት እጅግ በጣም ስለተነካች ይህ ትልቅ እውነተኛ በዓል ነው እና እኔ አሁን እስከ ህይወት እስካለው ድረስ ይህንን በዓል አከብራለሁ። በዚህ መልክ እናከብራለን የተሰባሰብን እና ከኔም በኋላ ደግሞ በዚህ መልክ እንድትቀጥሉ እናንተ ይህንን ይህ ትልቅ ነገር ነው። እናታችን በዓሉን ማክበር ጀመረች። ከዛ በኋላ ደግሞ ቤተሰቦቻችን ልጆች፣ ወንድሞች፣ አክስቶች ተሰባስበው ማክበር ጀመረ። በየአመቱ ወዳጅን የዘመድን ሁሉም የልጆችም እንደዚህ ቁጥሩ እየበዛ መሄድበት ጊዜ በየቤት መሆኑ ስለማይበቃ ብለን የሶፈር ሩም አግኝተን እዛ ላይ ማክበር ጀመረ እና መጨረሻ ከኮቪድ በፊት ያከበርነው ጊዜ ከ110 በላይ የሚሆን ነበረ።
በዩናይትድ ስቴትስ በኖሩባቸው በእነኚህ በርካታ ዓመታት በብዙ መንገዶች አገራቸው ያደረጓትን ሁለተኛ አገር ባህል የተዋህዱትን ያህል መቼም የመጡበትን ያለመርሳት ወሳኝ መሆኑን የሚናገሩት አቶ አጥላባቸው የባህልና የታሪክ ፋይዳም ለዛሬና ለመጪው ነገ የተሻለ ገጽታ እንዲበጀን እንጂ በዚያ ታጥሮ ለመኖር እንዳልሆነ ያስረዳሉ።
ባህል ታሪክ ሁልጊዜ ትልቅ ኃይል ነው። በዚህ መስመር ማስበው አንድ መኪና ላይ ወደፊት የሚሄድ መኪና 3 መስታወት አለው። አንድ ግራ፣ አንድ ቀኝ፣ ሁለቱ ግራም የቀኙ ወደፊት የሚያሳይ፣ ወደ ኋላ የሚያሳይ እንደማ አንድ የሬርቪው የመጨረሻ የኋላውን ብቻ የሚያሳይ። ግን የኋላውን ብዙ ጊዜ የምናየው ወደፊት ለመሄድ ነው። ታሪክም ብዙ ጊዜ ብዙ ታሪክ ውስጥ መቅረት ሳይሆን ታሪክን የምናየው ወደፊት ለመሄድ ነው። ልክ መኪና ውስጥ እንዳለው የኋላ መስታወት ማለት ነው። አንዳንድ ጊዜ ግን ወደኋላ ብቻ ሲሆን ከሚገባው በላይ ወደኋላ ማየት ብዙ አይጠቅምም። ምክንያቱም ዋናውን ነገር ጨብጦ ለፊት ለመሄድ የሚያስችለውን ነገር ማያዝ ነው አብለው
ወደ ሁለተኛው ቤተሰቦች ወክስና ምራ ደግሞ የኋለኛውን ትውልድ ባለቤቶች እናገኛለን። የባሉን አስተናጋጆች ባልና ሚስቱን ወይዘሮ ታገኝ ተገኝንና አቶ ደረጀ ፍሬውን እንዲሁም ከጀማሪዎቹ አንድ ሆነውን አቶ አንተነ በቀለን ጓደኛሞቹ የሚሰባሰቡበትን አስተናጋጆች ቤተሰብ የሚያስተዋውቀን አቶ አንተነ በቀለ አጀማመራቸውንና እስከዛሬው ዓለት የመጡበትን መንገድ ያስታውሳል።
እንግዲህ ታገኝ ማለት ከሁላችንም ቀድማ የመጣችውን ቀድማ ሴት ያደረገችውን እሷ ነች እና ሁላችንም ታገኝና ባለቤቷ ዲዜ ጋር እንግዲህ ከስክራች ጀምሮ ይህን ሀገር ስንረቅስ ጀምሮ እኔ በነሱ ነው የማውቀው እና የድሮ ጓደኞች ከስክሬት ጀምሮ ነው ጓደኝነታችን የሚጀምረው። ሁሉም የኮመርስ ተማሪዎች ናት። የመጀመሪያ የራስህ ትንሽ ትሞክራለህ፣ ግን ታገኝ እግዚአብሔር ይባርካት አንድ ጊዜ የመጀመሪያው ተጀመረ። ሁላችንም ያንን የመጀመሪያውን በጣም ስለወደድ ነው ከዛ በኋላ ምንም ሊፈጠር ወደሌላ ቦታ አሁንና እዛችሁ ድሮ ቤቷ ሁለት አቁቸው ገድማ ከመንት ነው የነበራት። እዛው ተደራርበን ቢሆን እንዲመጣለን ወደ ቤቱ ሄድ የለም ጋም ቤታችንም እስካሁን ድረስ ይኸው እግዚአብሔር ይመስገን አንድን ቀን አቋፈራ
አለቀ። ባሉ ለኔ ቤተሰብ ስላደረግኳቸው ጓደኞቼ ነው ትላለች ወይዘሮ እታገኝ ተገኝ።
ሁላችንም እንደምናውቀው የታንክስጊቪንግ በዓል በአብዛኛው የኢትዮጵያ ማህበረሰብ የሚወደው እና የሚያከብረው የራሱ አድርጎ ከአሜሪካኖቹ የወረሰው አይነት በዓል ነው። ከሌሎቹ በዓሎች በተለየ መልኩ ማለት ነው። እና በፊት እኔም እነዚህ ጓደኞቻችንም አንድ ሌሎቹም መምጣት ሳይጀምሩ በፊት ሌላ ታንክስጊቪንግ የሚያከብር ሰው ጋር ሄጄ እንማረግ የነበረው እና በጣም አሁን ታንክስጊቪንግን ሳስብ ላይምሮ የሚመጣው የራሴ ጓደኞች ከልጅነት አብሬያቸው ያደግኩት የተማርኩት ብዙ ሳቅ አብረን ያሳለፍን ሰዎች እንደገና ተሰብስበን ደግሞ አሁንም በዓሉን የምናከብርበት ነገር ጓደኝነታችን፣ አንድነታችን እሱ ነው ወደ አይምሮ የሚመጣው። አይደርስም ወይ አይደርስም ወይ በጣም ነው የምንናፍቀው። የሚገርመ ነገር
ባለቤቷ አቶ ደረጀ ፍሬውም ይህንኑ ሀሳብ ይጋራል። ከበዓሉ ዕለት አንስቶ ጓደኛሞች ተሰባስበው ለሚቀጥሉት ሁለት ቀናት የሚዘልቀውን ዓመታዊ ልማዳቸውን ያጫውተናል።
ከእሷ ቀደም ብዬ እዚህ ሀገር ልጅ ቆይቻለሁ። እንትሽን ግሪን ሳንስክሪን የሚመጡ ጠቅላላ አብዛኞቹ ተስፋ ነባላቸው እና ይህን ባህልን ስናከብር እንግዲህ ሁል ሰባስበን ብዙ ጊዜ ሐሙስ ከቀኑ ጀምረን ነው የምንገናኘው። እስከ አርብ ቅዳሜ እስከ እሑድ ይዘልቃል። በዚህ ጊዜ ውስጥ ብዙ ጊዜ በአመቱ ያሳለፍናቸውን ታሪክ የምንባባልበት እና ምስጋና የምናቀርብበት በዛ ላይ ብዙ ጊዜ ስለማንገናኝ አንዳንዴ አንዳች ባበል አንድ ብቻ ነው የምንገናኘው። ግን ይህንን ቀን አናልፍም እና ብዙ ጊዜ ምስጋና የምናቀርብበትና የምንተዋወስበት ጊዜ ነው።
ለምስጋና ከሚበቁ አያሌ በረከቶች ሁለተኛ እድል ማግኘትን የመሰለ ምን አለ ይለናል። እጅግ ከበረታ አደጋ የተረፈና የተነሳበትን የሚያጫውተን አቶ አንተነ በቀለ።
ይሄን ታሪክ እንደው ላውራውን ምናልባትም እስከሚቀጥለው ታንክስጊቪንግ ፕሮግራም በጣም ረጅም ነው። እንደው በአጭሩ ግን የዛሬ ሁለት ዓመት ታንክስጊቪንግ አክብረን በጣም በፍቅር ደስ የሚል ጊዜ አሳለፍን። ወር ባልሞላ ጊዜ ውስጥ በጣም አስተካካይ ልበለው ቃሉን አላውቀውም ግን አደጋጋሽ ነበር እና በመካከል የሆኑ ታሪኮች ብዙ ስለሆኑ እንለፋቸው። የሚቀጥለው ታንክስጊቪንግ የዛሬ ዓመት የነበረው ሚሚ ጋር ስናከብር ከዚህ በላይ ምን አለ ማለት እንደገና መወለድ ነው። እግዚአብሔር እስኪ ገና ነህ ብሎ ተጨማሪ ህይወት ሲሰጠ የሚሰጠው ምስጋና በቃላት ገልጸህ ምን ብላ ምስጋና አይበቃም። ግን እኔም የዚህን ጓደኞችን ሁላችንም ተሰብስበን እግዚአብሔርን ያመሰገንበት ይችን ቀን የሰጠን አምላክ ብለን በትልቁ እግዚአብሔር ሁሌ በየሰከንዱ በየሰዓቱ መመስገን አለ ተሰጠ ውስጥ ግን ያኔ ደግሞ እንደው ቀኑ የምስጋና ቀን ተብሎ አሜሪካ ነገር ስለሚቀበል እኛም የበለጠ በጣም ስፔሻል አድርገን አቆረነዋል። እግዚአብሔር ስታስር የሚና ባለቤቷ ጊዜ ቤት ጓደኞችን በሙሉ ስማቸውን ታሪክ ያጨረሳቸው በጣም ደስ የሚል ጊዜ ያሳለፈነ በየአመቱ አሉ የምናመሰግንባቸው ብዙ ታሪኮች አሉ።
እኔም የምስጋናውን ቀን ወይም አቶ አጥላባቸው እንደመረጡት የተመስገንን ቀን እንግዶቻችንን አመስግኜ በዓሉን ለምታከብሩ መልካሙን ተመኝቼ በዚሁ ልሰናበት። መልካም የምስጋና ቀን።
አሎዳና አመሰግናለሁ። የበርካታ ለማቀፍ ተቋማት መቀመጫ በሆነችው አዲስ አበባ አሳሳቢ ችግር ሆኖ የቆየውን የከተማ ቆሻሻ ችግር ለማቃለል የሚረዱ ጥረቶች እየተበራከቱ ይገኛሉ። ከነዚህ ጥረቶች መካከል በቡድን ሆኖ የሚንቀሳቀሱ ወጣቶች የፕላስቲክ መያዣ ከረጢቶችና ጠርሙሶችን ከተለያዩ የከተማይቱ ክፍሎች እያስተባበሩ መልሰው ጥቅም ላይ እንዲያውሉ የሚያደርጉበት ሂደት ይገኛል። አሶሺየትድ ፕሬስ በጉዳዩ ላይ ያጠናቀረው ዘገባ ስምንሽ ቆየ ወደ አማርኛ መልሷለች።
ማለዳ ላይ አብርሃም ቢረሳውና ባልደረቦቹ በአካባቢያቸው ፕላስቲክ ቆሻሻዎችን ከሚሰበስቡ ሰዎች የተረከቧቸውን የፕላስቲክ ጠርሙሶች በአይነት በአይነት እየለዩ ነው። የቡድኑ አባላት ከጥቂት አመታት በፊት ይኖሩበት ከነበረው የአማራ ክልል አዊ ዞን ወደ አዲስ አበባ የመጡት የተሻለ ኑሮ ፍለጋ ነው። ዋና ስራቸው የፕላስቲክ ጠርሙሶችን ከሚሰበስቡ ሰዎች በመረከብና በትጋት ክዳናቸውን በመለየት መልሰው ጥቅም ላይ እንዲውሉ ማዘጋጀት መሆኑን አብርሃም ያስረዳል።
ያዘሮ ሰብስቦ ይመታልና እኛ ተረከብናው ከዛ በኋላ ከኛ ላይ ሌላ ፋብሪካ ተረካብ ያለው እንሰጣለን ከፋብሪካ ማለት ነው። ከፋብሪካ ወደ ፋብሪካ ይሄዳልና ተመልሶ ወደ ስራ ይሆናል።
የአፍሪካ ህብረትና የበርካታ ዓለም አቀፍ ተቋማት ቋሚ መቀመጫ የሆነችው አዲስ አበባ ከቆሻሻ ወጋገድ ጋር በተያያዘ ለረጅም ጊዜ ስትቸገር ኖራለች። በተለይ አንዳንድ የከተማው ክፍሎች በፕላስቲክ መያዣ ከረጢቶችና ጠርሙሶች በተሞሉ የቆሻሻ ክምሮች የተበላሹ በመሆናቸው የፕላስቲክ ቆሻሻ የከተማዋ አሳሳቢ ችግር ከሆነ ቆይቷል። አሁን ግን ከተማዋን ከመበስበስ ለመከላከልና ንጽህናዋን ለመጠበቅ የሚደረጉ ጥረቶች እየተበራከቱ መጥተዋል። ከተማዋ በተለያዩ ቦታዎች ያሰማራቻቸው ሰራተኞች በጧት ተነስተው ቆሻሻ ይሰበስባሉ። ሆኖም ነዋሪዎች ቆሻሻዎችን ለይተው በትክክል የማስወገድ ልምድ የሌላቸው በመሆኑና በሌሎችም ምክንያቶች ቆሻሻን የማስወገድ ጥረታቸው እጅግ ውስብስብ እንደሚሆን የሰባት ልጆች አባት የሆኑት ቆሻሻ ሰብሳቢ አባተ ሙላቱ ይናገራሉ።
ያውኛ ችግራችን ያው እንግዲህ ቆሻሻ ስራ ያው እንደምታዩ ነው። ያው እንጀራ ሆኖብን ነው እንጂ ስለዚህ ያው ሃይላንዱን እንኳን ሰብስበው ቢሰጡን እኛ ሲሆን ሌላ ነገር አለው በቀረ ጠሙሱን በአግባቡ እንትም ብሎ ቢሰጡን ሳደበራድቁ ቢሰጡን ይመረጣል እንወስዳለን። እነሱ ግን ሳናየው ከውስጥ ያስቀምጣሉ። ለምሳሌ ሃይላንድ ልመዝ ስገባ ጠርሙስ ሊቆርጠኝ ይችላል። ይቆየ ቆረጠንም ነው ተጣርፈን በሚንገለብጥበት ጊዜ ብዙ ልጆች እጃቸውን እየተቆረጡ ነው።
አንዳንድ የተጣሉ የፕላስቲክ ቃዎች ወደዚህ ምን ያለሽ ተራ ተብሎ ወደሚጠራው ትልቅ የገበያ ስፍራ ይመጣሉ። በርካታ ሰዎችም የተለያዩ ቃዎችን ለመግዛትና ለመሸጥ ወደዚህ ስፍራ የሚመጡ ሲሆን በተለይ ከፕላስቲክ የተሰሩ ጀሪካኖችን ማየት የተለመደ ነው። የ21 አመቱ ሰብዳና ወርቂቾ በዚህ የገበያ ስፍራ ለ3 አመታት ሰርቷል።
አሁን አካባቢም እንደቆሽሽ እናደርጋለን። አሁን ለሰዎችም ደግሞ ስራ ፈጠራ እንፈጥራለን። እዚያ አሉ የሚያመጡ እዛ ሰፈር ላይ ለቅሞ ምናምን ስለሚያመጡ ለነሱ ደግሞ እኛ እንገዛቸዋለን። እኛ ደግሞ ለፈላጊ ምናምን ስመጣ በየቀረሩ አድርገን እንሰጥላቸዋለን።
በዚህ ፕላስቲክን መልሶ ጥቅም ላይ የሚያውል ትንሽ ፋብሪካ ውስጥ ብርቱካን ግርማ የፕላስቲክ ቁሳቁሶችን በድጋሚ ጥቅም ላይ ማዋል በሚችሉበት መልኩ ተቀይራቸዋለች።
ያው ጧት ገብቼ ማሽኑን እቀበላቸዋለሁ። ከዛ ማሽኑ ለሰራውላለሁ ማለት ነው። የቆሸሹ ነገር ይሄ እንደዚህ የሚታየው ነገር እየሰራን እንላለን ማለት ነው። ያው ፕላስቲክ የተባለ እንዳለ ይሰራል። ተጥሎ ቆሻሻ የተጣለ እየተነሳ ተፈይቶ ሪሳይክል ይደረጋል ማለት ነው።
የከተማዋ ደማቅ እንቅስቃሴ እያደገ ከመሄደው የቆሻሻ ወጋገድ ጋር ሊጣጣምላት ባልቻለው አዲስ አበባ ከገጠር አካባቢዎች የመጡ ታታሪ ወጣቶች ተሰባስበው የፕላስቲክ ጠርሙሶችን ከየመንገዱ ይሰበስባሉ። ከደቡብ ኢትዮጵያ የመጣው የ22 አመቱ ደገፌ ኤልያስ አዲስ አበባ መኖር ከጀመረ 7 ወራት ሆኖታል። ስራ ለመቀጠር የተለያዩ ጥረቶችን ቢያደርግም የተረጋጋ ቋሚ ስራ ለማግኘት ባለመቻሉ መተዳደሪያውን ለማግኘት ፊቱን ፕላስቲክ ጠርሙሶችን ወደ መሰብሰብ አዞረ። በቀን የሚያገኘው ገንዘብ ግን ከ1 ዶላር ከ50 ሳንቲም ያነሰ ነው።
አላንዱ የለቀመ አላንዱ ምረድ ለካገኘ የለቀመ 6 7 ኪሎ ካገኘ ሸቀለ እንደዚህ ነው ያቀልኩ። 1 ኪሎ 7 ብር ነው።
የአዲስ አበባ ቆሻሻ አያያዝ ኃላፊነት የተሰጠው ለአካባቢ ጥበቃ አስተዳደር ነው። ከተማዋን ጽዱና አረንጓዴ የማድረግ ተልዕኮ ይዞ የሚሰራው ይህ አስተዳደር የተለያዩ የአካባቢ ጥበቃ ስራዎችን ይሰራል። በተቋም ውስጥ የአየር ንብረት ለውጥና የታዳሽ ኃይል መምሪያ ክፍሉን የሚመሩት አቶ ሰኢድ አብደላ በአካባቢ ብክለት ጉዳዮች ላይ በስፋት ሰርተዋል።
ወጥሎ ወዛት ወደ ተመልሶ ሪሳይክል ወደሚደረግበት ፕሮሰስ እየገባ ነው አብዛኛው ማለት ይቻላል። የፌስታሉ ግን አሁን ስቲል ችግሩ እንደቀጠለ ነው። በነገራችን ላይ ያው ፌስታልን በተመለከተ የወጣ ህግ አለ። የብክለት ህግ ከተወሰነ ቲክነስ በታች በጣም ስስ የሆኑትን ማምረትም መሸጥም ኢምፖርት ማድረግም አይቻልም። በህግ ያስቀጣል ማለት ይለካና ማለት አሁን ኢምፖርት ሲደረግ ፌስታል አካባቢ ጥበቃ ማረጋገጫ ይስጥባል። ቲክነሱ ከተወሰነ እንትን በታች ከሆነ እንዳይገባ ማለት ነው። ምርትም ተከልክሏል ግን ተደብቆ ለማምረትም ይሞክራሉ። እነሱ ሲገኙ እርምጃ እንዲወሰድ ያደርጋል።
ዓለም አቀፍ የፕላስቲክ ብክለትን ለማስቆም ባለፈው ሳምንት በኬንያ የተካሄደው ድርድር ያለ ስምምነት ተጠናቋል። በኬንያ ዋና ከተማ ናይሮቢ የተካሄደው ይህ ድርድር ሶስተኛው መርሃ ግብር ሲሆን መጪው ዓመት ከመጠናቀቁ በፊት 5 ዙር ድርድሮችን በማካሄድ ስምምነት ላይ ለመድረስ እቅድ ተይዟል። በአሶሴትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። የኬንያ የጤና ሚኒስቴር የጤና ባለሙያዎች ህሙማንን ለማከም የሚያግዛቸው እንዲሁም ደግሞ የጤና መረጃዎችን ለማስተናዳት የሚረዳቸው ዲጂታል የጤና ስርዓትን ዘርግቷል። የአሜሪካ ድምጹ መሐመድ የሱፍ ወደ ምዕራብ ኬንያ በማምራት ዲጂታል ስልኮቹን በተሰጡባቸውና አዲሱ ስርዓት በተዘረጋባቸው ስፍራዎች እየታዩ ያሉ ለውጦችን ተከታትሏል። ኤደን ገረመው ዘገባውን ታስደምጣናለች።
ሚልድሪድ ኦጊ በምዕራብ ኬንያ ከተሰማሩ 3000 የጤና ረዳቶች መካከል አንዷ ናቸው። ለ30 አመታት በዚህ ሙያ የሰሩት ሚልድሪድ መድኃኒት ለመስጠት እንዲሁም ደግሞ የተለያዩ በሽታዎችን ለመለየት ዲጂታል የጤና ስርዓት ያለው የስራ ስልክ መጠቀም ጀምረዋል።
ሰዎች መቼ ወደ ጤና ማዕከሉ መምጣት እንዳለባቸው ለመምከር እነዚህ ጽሁፎች ያግዙናል። ይሄ መልካም ነው ምክንያቱም ደግሞ ስልኩም ለመገናኘት ያግዛል። ምን መደረግ እንዳለበት ሁሉም ነገር ያግዛል።
የመንትዮች እናት የሆነችው ሊሊያን ኦኬሎ አዲሱን የጤና ስርዓት በደስታ የተቀበለችው
የልጆቹ መረጃ በዲጂታል መያዙን እወደዋለሁ። ምክንያቱም ሁል ጊዜ ሐኪሞች ሲመጡ ሳያቸው ከስልካቸው ላይ እያነበቡ ማድረግ ያለባቸውን ነገር በሙሉ በትክክል ሲያደርጉ ነው የማያቸው።
ባለፈው የጎርጎሮሳውያኑ አመት የጤና መረጃ ስርዓቱን ለማዘመን 200,000 ለሚደርሱ የጤና መኮንኖች ኬንያ በሀገር አቀፍ ደረጃ የጤና መረጃዎችን የሚሰነዱባቸው የዘመኑ ስልኮችን አድላለች። ይህ አዲስ ስርዓትም ኬንያ ዓለም አቀፍ የጤና ግቦችን ለማሳካት ለምታደርገው ጥረት ትልቅ መርታ እንደሆነ ባለሙያዎች ይናገራሉ። ባለፉት ጥቂት ወራትም በማንኛውም ስፍራ በማንኛውም ጊዜ የሚሰጡ የጤና ግልጋሎቶች ከ700 ወደ 1000 አድጓል። ሪቻርድ አውደዴ በኒያንጋንዴ ሆስፒታል የጤና ባለሙያ ናቸው።
እነዚህ ሰዎች በተለይም ደግሞ HIVን ቀድሞ በመለየትና በሌሎችም ጉዳዮች ላይ ትልቅ ስኬት ያስመዘገቡ ሲሆን የተገልጋዮችም ቁጥር ጨምሯል። ምክንያቱም ያሉ ችግሮችን ቀደም ብለን ማወቅ ይችላል።
የአካባቢው መንግስት ኤሌክትሮኒክስ ስርዓቱ የጤና ባለሙያዎች ለማህበረሰቡ የሚሰጡትን አገልግሎቶች አስቀድመው ለማቀድ እረድቷቸዋል ይላሉ።
So we don't have to look for data because it is within a touch and you can use it.
አሁን መረጃዎችን ማየት አይጠበቅብንም ምክንያቱም መረጃው መዳፋችን ላይ ነው ያለው። መረጃውን ትንበያ ለማድረግ ልንጠቀምበት እንችላለን። ለምሳሌ በዚህ አመት ያሉትን ከአንድ በላይ የሆኑ ህመሞች ማወቅ ስለምንችል በቀጣይ አመት ይሄ ነገር ያስፈልገናል እንዲህ ሊሆን ይችላል ማለት ይቻላል።
አዲሱ የጤና ስርዓት ታዲያ የሰዎችን ፍላጎት በበቂ ሁኔታ ለማሟላት አስተማማኝ የሆነ የኔትወርክ አገልግሎት የማግኘት ተግዳሮቶች እንዳሉበት የጤና ባለሙያዎች አስታውቀዋል። ለመሐመድ ዩሱፍ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ከምዕራብ አፍሪካ ወደ ስፔን የካናሪ ደሴቶች አደገኛ ጉዞ የሚያደርጉት የስደተኞች ቁጥር መጨመሩን የአካባቢውን ባለስልጣን እያወዛገበ ነው። የሰብአዊ መብት ተሟጋች ቡድኖች ብዙ ህጻናት ስደተኞች በስፔን ፖሊስ በስህተት እንዳዋቂ መፈረጃቸው ለአደጋ ይበልጡን እያጋለጣቸው እንደሆነ የተናገሩ ነው። የሄንሪ ሪጅዌልን ዘገባ በመቀጠል እናስደምጣችኋለን።
ሙሳ ካማራ 15 ዓመቱ ነው። በትውልድ አገሩ ጊኒ ውስጥ መፈንቅለ መንግስት መደረጉ ተከትሎ ወላጅ አልባ ሆኗል። ህይወቱን ማስረፍን በመምረጥ 11 ቀናት በእንጨት ጀልባ ከሴኔጋል ወደ ስፔንዋ ደሴት ቲኒሪፍ ድረስ ከሌሎች 240 ስደተኞች ጋር በአደጋ የተሞላ ጉዞ አድርጓል። በእነዚህ ቀናት መካከል ገሚሱን ያሳለፈው ባፉ ምግብና ውሃ ሳይዞር ነበር። 20 ሰዎች በዚህ ጉዞ ወቅት ሞተዋል። በአውሮፓውያኑ ጥቅምት 27 በደሴቲቱ ሲደርስ የስፔን ፖሊስ ካማራና ጓደኛውን እንደ ህፃን ከመቆጠር ይልቅ በአዋቂነት ፈርጆአቸዋል።
At the processing center, we said we were 15 years old, but they didn't.
ጉዳያችን በሚታይበት ወቅት የ15 ዓመት ታዳጊዎች እንደሆነ ተናግረናል፣ ግን ያንን አልጻፉም። ትልቅ ሰው እንደሆነን አድርገው ቆጠሩን። እኛ ግን ልጆች ነን። ከዚያ ወደዚህ ላኩን። ሰነዶቻችንን ያመጡ ቢሆንም በእኛ ላይ ክህደት ፈጽመዋል።
ፖሊስ 2000 የሚደርሱ ጎልማሳ ስደተኞች ወደ ስፔን መሸጋገሪያ እየጠበቁ ወደሚገኙበት የቲኒሪፍ ተራሮች አሮጌ ወታደራዊ ጣቢያ ሁለቱን ልጆች ልኳቸዋል። አምነስቲ ኢንተርናሽናል በደሴቶቹ ውስጥ ቃለ መጠይቅ ካደረገላቸው 29 ስደተኞች መካከል 12ቱ በአዋቂነት የተፈረጁ ህጻናት መሆናቸውን አረጋግጧል። ቨርጂኒያ አልቫሬዝ ከአምነስቲ ኢንተርናሽናል
ከአንዲት 17 ዓመት ልጅ ጋር ተነጋግረናል። ለሶስት ቀናት ከአዋቂ ወንዶችና ሴቶች ጋር ካለ አንዳች ቁጥጥር በአንድ ቦታ ታስራለች። መሬት ላይ ነበር የምትተኛው።
ያንድ ስደተኛ ነድሜ ለማረጋገጥ የአጥንት ምርመራ ያስፈልጋል። ሆኖም ግን ይህን ለማድረግ ወራት ሊወስዱም ይችላሉ። ህፃናት ስደተኞች 18 ዓመት እስኪሞላቸው ድረስ መጠለያና ትምህርት እንዲያገኙ ተጨማሪ ድጋፍ ይደረግላቸዋል። እንደ አዋቂ ከተቆጠሩ ግን ከመንግስት የሚያገኙት ድጋፍ መጠነኛ ይሆናል። አምነስቲ አዋቂዎች ላይ የሚሰራ ደንብን በህፃናት ላይ ማስፈጸም በስፔን ህግ የተከለከለ መሆኑን ገልጿል። ለኢፍትሃዊነት ይዳርጋቸዋል በሚልም ይሟገታል። ቨርጂኒያ አልቫሬዝ በድጋሚ
If they are treated as adults, they can be expelled.
እንደ አዋቂዎች ከተቆጠሩ ወደ መጡበት ሀገር ሊባረሩ ይችላሉ።
በዚህ ዓመት ከያዝነው ወር ድረስ ከምዕራብ አፍሪካ 32,000 ያክል ስደተኞች በካናሪ ደሴት ደርሰዋል። ከ2006 ዓመተ ምህረት ወዲህ ከፍተኛው ነው። የአካባቢው ባለስልጣናት የስፔን መንግስት የሚገባውን ያክል እያገዘ አይደለም ይላሉ። ፈርናንዶ ክላቪጂዮ የካናሪ ደሴቶች ክልል ፕሬዚደንት ናቸው።
They have left us with 4,700 minors with NGOs.
ከ4700 ላቅመ አዳምና ሄዋን ካልደረሱ ልጆች ጋር ተተውናል። የትኛው ስደተኛ ላቅመ አዳም ደርሷል አልደረሰም የሚለውን በመለየት ሂደት በመንግስታዊ ያልሆኑ ድርጅቶችና አቅርቦቶቻቸው ላይ ውጥረት በታየበት ባሁኑ ሰዓት ለማጣራት በትንሹ 3ና 4 ወራትን ይወስዳል። በህፃናት ማዕከል ውስጥ አዋቂዎች፣ በአዋቂዎች ማዕከል ውስጥ ደግሞ ህፃናት ይገኛሉ። ይሄ ፈተና አለ።
አምነስቲ ኢንተርናሽናል ስፔንና የአውሮፓ ህብረት የህፃናት ስደተኞችን በትክክል መመርመራቸው እንዲያረጋግጡና ለስደተኞች ደህንነት ተጨማሪ መንገዶችን እንዲያቀርቡ ጠይቀዋል። ስፔን መንግስት ለአካለ መጠን ያልደረሱ ታዳጊዎች በአዋቂዎች የስደተኛ ካምፕ ውስጥ በመታሰራቸው ዙሪያ ግምገማዎችን እያካሄደ መሆኑን ገልጸዋል።
ካቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምጽ። በመቀጠል ደግሞ ደረጀ ደስታ ከምስጋና በዓል ጋራ የተገናኙ አፈታሪኮችን በሚመለከት የተቀናበረውን ዝግጅት ያስደምጠናል።
ይህ የመጀመሪያው የምስጋና ቀን የተካሄደበት ፕሊማውዝ ማሳቹሴትስ ነው። ከዚህ ጥቂት ኪሎ ሜትሮች ወጣ ብሎ የሚገኝ ለጎብኚዎች እንዲሆን ተደርጎ እንደገና የተዘጋጀ የጉዞና የምስጋና ቀን ልምድ የሚከወንበት ያው የታሪክ ሙዚየም አለ። ማልካ ቤንጃሚን በፕሊሞት ፓትዌስክ ሙዚየሞች የቅኝ ግዛት ትርጓሜ ዳይሬክተር ናቸው።
I have lots of cooking to do to get ready for the men have
ለመዘጋጀት ብዙ ምግብ ማብሰል አለብኝ ምክንያቱም ወንዶቹ ተርኪ ዳክዮችና ዚዮችን አምጥተዋል።
ዋምፓ ነጎች የመጀመሪያውን የምስጋና ቀን ገበታን ከእንግሊዝ ቀኝ ገዢዎች ጋር የተጋሩት የአገሬውን ተወላጆች ይወክላሉ። ሙዚየሙን በበላይነት የሚቆጣጠሩት የዋምፕ አነግ ነገድ አባል የሆኑት መሊሳ ኮስታስ ስለ ነገዳቸው እንዲህ ይላሉ።
Wampanoag people are still here. I want them to think of Wampanoag people as not just
Wampanoag ሰዎች አሁንም እዚህ አሉ። የዋምፓኖአግ ሰዎች እንደቀደሙት ወይም ደግሞ የድሮ ሀገሬው ተወላጆች እንኳን ሆኖ ታሪክ ውስጥ ብቻ እንዳይቀሩ ፈልጋለሁ። ነገር ግን ዛሬም እየኖሩ ዘመኑን እየዋጁ አሁንም ህዝቡን እንዲያስተምሩ ፈልጋለሁ።
የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ እንዳሉት የመጀመሪያው የምስጋና ቀን በጋራ መከባበር ተመስርቶ የተከበረ ነበር።
Ultimately what happens in Plymouth in the fall of 1620
እንደ አውሮፓውያን አቆጣጠር በ1621 መጨረሻው የበልግ ወቅት በፕሊማውዝ የተከሰተው ነገር ከፍተኛው የዲፕሎማሲ ደረጃ ነበር።
ዛሬ በአቅራቢያው ትንሽ ቦታ ያዙት የዋምፓነጎች ከረጅም ስፍራ ተጉዘው ወደ አካባቢው ከመጡት ጋር ህብረት ፈጥረዋል። አዲስ መጪዎቹ ሰብል እንዴት እንደሚያበቅሉና ከመሬቱ ጋር እንዲኖሩ በማስተማር ከሁለተኛው ከባድ ክረምት እንዲተርፉ ረድተዋቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ በታሪኩ ላይ ጥርጣሬ ሊገባና ይገባም ይላሉ።
We should not be projecting any kind of distrust, animus.
በዚያ ክስተት ላይ ማንኛውንም አይነት አለመተማመንን ማሳየት የለብንም።
ሁለቱ ወገኖች ማዕዱን እንዴት በጋራ እንደተካፈሉ ግልጽ አይደለም። የነገድና ዜግነት አስተማሪ ፓውላ ፒተርስ እንደሚሉት ወደ አካባቢው የተጓዙት መጤዎች መጀመሪያ ጠመንጃ እንደተኮሱና የዋምፓ አነግ ሰዎች ሁኔታውን ለማጣራት እንደወጡ ይናገራሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲያስረዱ
At some point they decided, "Oh, this isn't a threat."
የተወሰነ ጊዜ ላይ ይህ ስጋት አይደለም፣ የምህሩን ወቅት ያከበሩ ነው። ከዚያስ ምን ሆነ? አሁን ይኸው ሁላችንም እዚህ ነን። ስለዚህ ሁላችንም ልንበላ ነው።
የታሪክ ተመራማሪዎችና ሌሎች በሶስቱ ቀን ድግስ ወቅት ስለተበላው ነገር ያላቸውን ግምት ይሰጣሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲገልጹ
The Wampanoag did go and get foul.
የዋምፓኖአግ ሰዎች ወደዚያ በመሄድ ተርኪ ወይም ደግሞ ተርኪ ያልሆነ የወፍ ዝርያ አግኝተዋል። አንዳንዶቹም ክራምቤሪ የተባለውን ፍሬ አግኝተው ይሆናል፣ ምክንያቱም የወቅቱ ፍሬ እሱ ነው።
የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም የባህር ምግብ ሼልፊሽም እንዲሁ ነበረ፣ አሳም ነበረ ሲሉ ተናግረዋል። የማሽፔ ነገድ አባል ፓውላ ፒተርስ አጋዘን እንደነበረም እናውቃለን ብለዋል። አከራካሪ ያልሆነው የግርግርና የጥፋት ታሪክ መኖሩ ነው። አሜሪካውያኑ ያገሬው ተወላጆች ሌሎች ተጨማሪ የነጭ ቀኝ ገዢዎች ባንድ ጊዜ በመጡበት ወቅት ብዙ መከራ ደርሶባቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም ይህንን ይገልጻሉ።
They want their land. They want them off that land. And so you see
መሬታቸውን ይፈልጋሉ። ከዛ መሬት እንዲወገዱ ይፈልጋሉ። ከዚያም ነገሩን ካርናቆት ወደ ማላገጫና መሳለቂያ ሲቀይሩት ያላችሁ እና እንደዚህ አይነት አስተሳሰብ ነው ምንም አይነት የጥፋተኝነት ስሜት ሳይሰማቸው ከመሬታቸው ላይ እንዲገፋቸው ያስቻላቸው።
ተጓዦቹ መጤዎች መጀመሪያ ወደ አሜሪካ የመጡት የሃይማኖት ንጻነት ፍለጋ ነው። ይሁን እንጂ ግን ያ ለሁሉም እንዳልሆነ ግልጽ ነው ይላሉ ፒተርስ።
They sacrificed so much for religious freedom, but they didn't
ለሃይማኖታዊ ነጻነት ብዙ መስዋዕትነትን ከፍሏል። ነገር ግን ይህንኑ ጸጋ ከጅምሩ እዚህ ለሚኖሩ የአገሬው ተወላጆች አላቀረቡም።
ልክ እንደ ብዙ አሜሪካውያን ፒተርስና ኮስታ የምስጋናን ቀን ከቤተሰብ ጋር ለማሳለፍ አቅደዋል። ነገር ግን ስለ ቅድመ አያቶቻቸው መስዋዕትነትም ማሰባቸው አልቀረም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪው ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ቀደም ብላችሁ የተመለከታችኋቸውን ዘገባዎች እንዲሁም ደግሞ ሌሎች መረጃዎችን ለማግኘት የቪኦኤን ኦፊሳላዊ ገጽ መጎብኘት አትዘንጉ። አስተናግዳችሁ አመሸሁት ሀብታሙ ስዩም ነበርኩ። ኤልያስ አስማራ አብሮን አምሽቷል። መልካም ሳምንት ይሁንላችሁ። መልካም ምሽት።